Gambino VOA.
ጋቢና ቪኦኤ ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ሄኖክ ሰማእግዜር ነኝ። ጋቢና ቪኦኤ አስገባችሁ።
የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ተጀምሯል። እንደምናመሻችሁ፣ ታክሲዋ ሞልታለች። ከመስታወት አረጋው ጋር አብረናችሁ እንጓዛለን።
እንደምናመሻችሁ። በዛሬ የጋቢና ጉዞ በቅድሚያ ወደ አዋሳ እናመራለን። አዲስ ተሰርቶ ስራ የጀመረው የኢንዱስትሪ ፓርክ የፍሳሽ ማስወገጃ ከሐይቆ ጋር መገናኘቱ በርካቶችን አሳስቧል።
ማንም እኮ የሚያስበው ነው የሚያይፈው ያስባል። ይህ ፋብሪካ አይደለም እኔ የምላለሁ። ይህ ከዚህ ከፋብሪካ የሚወጣ ቆሻሻ እዛ ሊገባ ነው እንዴ እላለሁ።
ዶክተር ከበደ ካንቹላ የስምጥ ሸለቆ ሐይቆች ባለስልጣን የተናገሩት ነው። በኢትዮጵያ ኢንቨስትመንት ኮሚሽን የኢንዱስትሪ ፓርኮች ዘርፍ ምክትል ኮሚሽነር ዶክተር በላቸው መኩሪያ የሚከተለውን አስተያየት ሰጥተዋል።
ምንም አይነት ፍሳሽ የሽንት ቤትም ሆነ የፋብሪካ ወደ ውጭ አይወጣም። አሁን ሰውን እንዲህ አይነት ያልሆነ ሐሳብ ውስጥ እንዲገባ ያደረገው ፊት ለፊት ላይ የተገነባ ያለ የድሬኔጅ ሲስተም አለ።
ወደ ዩናይትድ ስቴትስ በስምንት ዓመቱ በጉዲፈቻ የመጣ ኢትዮጵያዊ ህፃን በአሳዳጊ አባቱ ከደረሰበት የመደፈር ወንጀል ለማገገም የሚያስፈልገውን ያሳለፈውን የህይወት ውጣ ውረድ የሚያሳይ ፊልም በቅርቡ ይወጣል። አዘጋጆቹን አነጋግረናል።
ሆነ ማድረጎ ተሰጥቶ እዚህ ይመጣል። ስምንት ዓመቱ ነው ሲመጣ። ያሳደጉ ቤተሰቦቹ እናትዮ ከተወሰነ ጊዜ በኋላ ትሞታለች እና በዛ ውጥረት መሀል ላይ አባትዮ አዳፕት ያደረጉ አባትዮ አሮኖ ባማረኛ መለስቴሽን ምን እንደሆነ ይወት ያ ይደፈራል።
አብራችሁን ቆዩ። ጋቢና ቪኦኤ የአዲሱ ትውልድ ድምጽ። አብራችሁን ካድማስ ተሻገሩ። ዜና እናስቀድም።
እንደምናመሻችሁ፣ ለዜናዎቹ ተመልሰን መጥተናል። የብሪታንያ ንግስት ኤልሳቤት ዛሬ የሀገሪቱ ፓርላማን ሲከፍቱ ባሰሙት ንግግር የጠቅላይ ሚኒስትር ቴሬሳ ሜይን አስተዳደር ምክር ቤታዊ ግቦችን ዘርዝረዋል። ንግስቲቱ ከዘረዘሯቸው ግቦች መካከል የብሪታንያ ከአውሮፓ ህብረት የመውጣት ሂደት የተመለከቱ በርካታ ነጥቦች ይገኙባቸዋል። የመንግስቴ ቅድሚያ ትኩረት ሀገራችን ከአውሮፓ ህብረት በተሻለ መጠን ጥሩ ስምምነት ተደርጎ እንድትወጣ ማድረግ ነው። ሀገራችን ከአውሮፓ ህብረት ወጥታ ስለምትከተለው ጎዳና በተቻለ መጠን በሰፊው መግባባት እንዲኖር ሚኒስትሮቼ ከምክር ቤቱ፣ ከበታች አስተዳደር መስሪያ ቤቶችና ከንግዱ ዘርፍ ከሌሎችም ወገኖች ጋር ለመስራት ዝግጁ ነው ብለዋል። ጠቅላይ ሚኒስትር ቴሬሳ ሜይ የመንግስታቸው ከህብረቱ አወጣጥ አቋም ለማጠናከር ብለው በቅርቡ በድንገት በጠሩት ምርጫ ፓርቲያቸው በፓርላማው የተገኘው አብላጫ መቀመጫ ተነጥቀዋል። ንግስቲቱ ባቀረቡት ዝርዝር ጉዳዮች ላይ የፓርላማው አባላት በሚቀጥለው ሳምንት ድምጽ ይሰጣሉ።
የሳውዲ አረቢያ ንጉስ ሳልማን የ31 አመቱን ልጃቸውን መሐመድ ቢን ሳልማንን አልጋ ወራሽ ብለው ሰይመዋል። ልጅየው በመከላከያ ሚኒስትርነትና የሀገሪቱ ምጣኔ ሀብት ማሻሻል ኃላፊነታቸው ላይ ደርበው አልጋወራሽነቱን ይዛሉ። የቀድሞ አልጋወራሽ የነበሩት የንጉሱ የወንድም ልጅ መሐመድ ቢን ናያፍ የአገር አስተዳደር ሚኒስትርነቱን ጨምሮ ከጠቅላላው የኃላፊነት ቦታቸው ተነስተዋል። መሐመድ ቢን ሳልማን የሀገሪቱ ምክትል ጠቅላይ ሚኒስትርም ይሆናሉ። የ31 ዓመቱ መሐመድ ቢን ሳልማን ከሁቲ አማጽያን ጋር የሚዋጋው የየመን መንግስት ጎን ሆኖ የሚዋጋው የሳውዲ መራሽ ጥምረት ኃላፊ ሆነውም ሰርተዋል።
ትላንት ማክሰኞ ቤልጅየም ዋና ከተማ ብራሰልስ በአንድ የአባቡር ጣቢያ ላይ ሊፈጸም የነበረው የሽብር ጥቃት ሊያደርስ ሞክሮ የተገደለው ሰው የ66 ዓመት ዕድሜ ያለው የሞሮኮ ተወላጅ መሆኑን የቤልጅየም ባለስልጣናት ገለጡ። ከአሁን ቀደም በሽብር ተግባር የመሳተፍ ታሪክ የሌለው መሆኑንም አክለዋል። የቤልጅየም አቃቤ ሕግ ቢሮ ቃል አቀባይ ኤሪክ ቫንደር ፒት ዛሬ ባደረጉት ጋዜጣዊ ጉባኤ ኦዚ በሚል አጭር መጠሪያ ብቻ የገለጹት ሰው መኖሪያ ቤት ሌሊቱን መፈተሹን ቃል አቀባዩ አመልክተዋል። ግለሰቡ በብራሰልስ ማዕከላዊ የባቡር ጣቢያ መንገደኞች መሃል ቆሞ እየጮኸ በያዘው ሻንጣ ውስጥ የነበረውን ፈንጂ በከፊል አፈንድቶታል። ከዚያም ወደ ጣቢያው ኃላፊ ተንደርድሮ ሲሮጥ በሻንጣው ያጨቀው ምስማርና ነዳጅ በኃይል ፈንድቷል። በዚያ ወቅት በጣቢያው የነበረ ወታደር አጥቂውን በብዙ ጥይት ደብድቦ ገድሎታል። በጥቃቱ ጉዳት የተጎዳ ሌላ ሰው እንደሌለ ተገልጿል። ለዛሬ የያዝንላችሁ አጠር አጠር ያሉ ዜናዎች እነዚህ ነበሩ። ወደ ቀሪዎቹ የጋቢና ዝግጅቶቻችን ልምራችሁ።
የጋቢና ጉዟችን ከአሜሪካ ድምጽ ሬዲዮ ይቀጥላል። ሄኖክ ሰማግዘርና
ኔም መስታወት አራጋው አብረን ካድማስ እንሻገር እንላችኋለን።
ጋቢና ቪኦኤ let's cross boundaries together።
በቀዳሚው ዘገባችን ወደ ሐዋሳ ይሆናል የምናመራው። በደቡባዊ ኢትዮጵያዋ የሐዋሳ ከተማ ሰኔ 12 ቀን ስራ የጀመረው ግዙፉ የሐዋሳ ኢንዱስትሪ ፓርክ የፍሳሽ ማስወገጃ መስመሩ በቀጥታ ከሐዋሳ ሐይቅ ጋር የተገናኘ መሆኑ ከፍተኛ ስጋት እንደፈጠረባቸው የአካባቢ ጥበቃ ባለሙያዎችና አንዳንድ የከተማዋ ነዋሪዎች ይናገራሉ። የአሜሪካ ድምጽ ያነጋገራቸው የሐዋሳ ዩኒቨርሲቲ መምህራንና ባለሙያዎች ስጋቱ የነርሱም ጭምር እንደነበረ ገልጸው የፍሳሽ ማስወገጃ መስመሩ የተዘረጋው በዝናብ የሚመጣ ፍሳሽን ለማስተላለፍ ብቻ መሆኑን ማረጋገጣቸውን ይናገራሉ። ሆኖም ተጨማሪ ጥናት እንደሚያስፈልግ የፓርኩ አስተዳደሮች ጋር መመካከራቸውንም ጨምረው ገልጸዋል። የኢንዱስትሪ ፓርኩ አመራሮች ለአሜሪካ ድምጽ እንደተናገሩት ፓርኩ እጅግ ዘመናዊ በሆነ መልኩ ከፍሳሽ ነጻ ተደርጎ መገንባቱን ገልጸው የፍሳሽ ማስወገጃ መስመሩ ለዝናብ ውሃ መውረጃ የተሰራ ነው ብለዋል። ጽዮን ግርማ ዝርዝሩን ይዛለች።
በኢትዮጵያ እየተገነቡ ካሉ ግዙፍ የኢንዱስትሪ ፓርኮች አንዱ የሆነውና 1.4 ሚሊዮን ስኩዌር ሜትር መሬትን የሸፈነው የሐዋሳ ኢንዱስትሪ ፓርክ ያሰራ ያለው 8 ሜትር ጥልቀት ያለው የፍሳሽ ማስወገጃ መስመር ከፋብሪካው የሚወጣውን ቆሻሻ ይዞ ወደ ሐዋሳ ሐይቅ ሊገባ ይችላል የሚል ስጋት መፈጠሩን አስተያየት ሰጪዎች ይናገራሉ። ቁፋሮው ከፓርኩ በቀጥታ ወደ ሐዋሳ ሐይቅ የተገናኘ በመሆኑ የሐዋሳ ከተማ ነዋሪዎች፣ የበጎ ፈቃደኞች፣ የሐዋሳ ሐይቅ አስተዳደር፣ የደቡብ ዩኒቨርሲቲና የሐዋሳ ዩኒቨርሲቲ መምህራንና የስምጥ ሸለቆ ሐይቆች ባለስልጣን መስሪያ ቤት ባለሙያዎች ፍሳሹ ወደ ሐይቁ የሚሄድ ከሆነ ቀድሞውኑ በስጋት ላይ ለሚገኘው ሐይቅ ከፍተኛ ብክለት ሊያስከትል ይችላል የሚል ስጋትን ይዘው እንደነበርና ይህ ስጋት ከአካባቢው አልፎ በማህበራዊ ሚዲያ ላይም የውይይት አጀንዳ ሆኖ ሰንብቷል። የስምጥ ሸለቆ ሐይቆች ባለስልጣን ዋና ዳይሬክተሩ ዶክተር ከበደ ካንቱላ ስጋቱ እንደነበር ያረጋግጣሉ።
ያው ሰው ወደ ሐይቁ ስለተቆፈረ ከፋብሪካው ስለሚወጣ ከዛ ግቢ ስለሚወጣ የፋብሪካ ኬሚካል ይዞ ስለሚመጣ ነው የሚል ፍራቻ ነው ሆን በሶሻል ሚዲያ ላይ የምናየው። ሰው ሁሉም ማንንም እኮ የሚያስበው ነው የሚያይፈው ያስባል እንዴ ፋብሪካ አይደለም እኔም ላልኩ እንዴ ከዚህ ከፋብሪካ የሚወጣ ቆሻሻ ጋር ሊገባ ነው እንዴ ላልኩ።
በማህበራዊ ሚዲያ ላይ ይህንኑ ስጋት ሲያስተጋቡ ከነበሩት መካከል አንዱ በሲያትል የሚገኘው ኦርቾ ኤራ የተባለ ወጣት ይገኝበታል። ተወልጄ ያደኩት በዚሁ አካባቢ ነው፣ በሐይቁ ዙሪያ ያለውን ሁኔታም ሲከታተል ነበር ይላል። በሐይቁ የውሃ መጠን መቀነስ የጨርቃጨርቅ፣ ሴራሚክና ለስላሳ መጠጥ ፋብሪካዎች ፍሳሽ እያስከተለ ያለው ብክለትና የሐዋሳ ሪፈራል ሆስፒታል ፍሳሽ ወደ ሐይቁ እንዲገባ መደረግ ቀድሞ የነበሩ ስጋቶች ናቸው ይላል።
የህዝቡ ኮንሰርን ምንድነው? መረጃ የለውም። ትልቅ ጉርጋር ተቆፍሮ ያያል። የሐዋሳውና የጨርቃጨርቁና የሪፈራሉ ሆስፒታል ኤክስፒሪየንስ አለ። ይሄ በሚሆንበት ጊዜ ውዥንብር ተፈጥሯል።
የአሁኑ ስጋት ከዚህ ከ150 በላይ ፋብሪካዎችን በአንድ ላይ አቅፎ ከያዘው የኢንዱስትሪ ፓርክ የሚወጣው ፍሳሽ ታክሞም ቢሆን በቀጥታ ወደ ሐይቁ የሚገባ ከሆነ ተፈጥሮን ከማጥፋቱም በላይ የኬሚካል ብክለቱ ለአካባቢው ነዋሪዎች ከዛም ደግሞ ለአገር አደገኛ ይሆናል የሚል ነው። በኢትዮጵያ የኢንቨስትመንት ኮሚሽን የኢንዱስትሪ ፓርኮች ዘርፍ ምክትል ኮሚሽነር ዶክተር በራቸው መኩሪያን ስለ ጉዳዩ ጠይቄያቸው ነበር። ከየፋብሪካዎቹ የሚወጣው ፍሳሽ እዛው እንዲቀር የሚያደርግ ዘመናዊ ፍሳሽ ማስወገጃ በፋብሪካ ውስጥ ተገንብቷል ይላሉ።
የዜሮ ሊኩድ ዲስቻርጅ ፋሲሊቲ ተገንብቷል። ይሄ ማለት ምንም አይነት ፍሳሽ የሽንት ቤትም ሆነ የፋብሪካ ወደ ውጭ አይወጣም። አሁን ሰውን እንዲህ አይነት ያልሆነ ሐሳብ ውስጥ እንዲገባ ያደረገው ፊት ለፊት ላይ የተገነባ ያለ የድሬኔጅ ሲስተም አለ። ይሄም ፓርኩ ያረፈው እንግዲህ አሁን አንደኛው ምዕራፍ 140 ሄክታር ላይ ነው። ይሄ ከዚህ በፊት የእርሻ ቦታ ነበር። የእርሻ ቦታ ላይ ደግሞ የሚዘንብ ዝናብ ቀጥታ ወደ መሬት ነው የሚገባው አብዛኛው እና ፍሳሹ ብዙ አልነበረም። አሁን ግን አስፋልቱ በራሱ 24 ኪሎ ሜትር ርዝመት ነው ያለው። ኢንተርናል አስፋልቶች ኢንተርናል ሮድ ማለት ነው። ከዚህ ሁሉ የሚወጣ የዝናብ ውሃ ፊት ለፊት መጥቶ ወጥቶ ይቆማል፣ ወደ ከተማውም ይፈሳል። ያንን ድሬን የሚያደርግ ግንባታ ነው እየተገነባ ያለው። ይሄንን አይ ቲንክ በአግባቡ ለመረዳት አይ ቲንክ ያዩት ብቻ ናቸው የሚችሉት የሚያውቁትም እና እሱ ይመስለኛል ትልቅ ኮንፊውዥን እየፈጠረ ያለው። ከድርጅቶቹ የሚወጣ ምንም አይነት ፍሳሽ በመሬት ውስጥም ከመሬት በላይም የለም። 90% እንደውም የሚጠቀሙበትን ውሃ ተጠቃሚ ነው የሚጠቀሙት፣ ሪሳይክል ያደርጋል። ይሄ ቴክኖሎጂ ነው ያለው።
የስምጥ ሸለቆ ሃይቆች ባለስልጣን ዳይሬክተሩ ዶክተር ከበደ ካንቹላ ይህንኑ ሐሳብ ያጠናክራሉ። ባለሙያዎቹ ከፓርኩ አስተዳደር ጋር በነበራቸው ውይይትና በኢንዱስትሪ ፓርኩ ውብኝት ይህንኑ ማረጋገጣቸውን ይናገራሉ።
ፍሳሽ ወተር ነው ስቶር ሞተር የሚባለው ነው ከጣራው ከኢንዱስትሪ ፓርኩ ጣራ የሚፈስ ነው። እዛ ፊት ለፊታቸው ስለተከማቸ ቦታውን ደግሞ ሌላ ፐርፐዝ ስለሚፈልግ ጥናት ከተካሄደ በኋላ ነው ወደ ሀይቁ እንዲቀላቀል እየተደረገ ነው ያለው። ይሄ ሼዱ በጣም ትልቅ ነው፣ ግቢው በጣም ትልቅ ነው። ከዛ ሁሉ የሚወጣውን ሼድ እዛ ግቢ ውስጥ የሚሸከም ቦታ የለም። በፊት ሲሰራም ድሬዳኑ ሲሰራም ዲስቻርጁ ዜሮ ነው፣ ምንም እንትን ችግር የለውም። ውስጡ ዜሮ ዲስቻርጅ ነው መጀመሪያ ራሱ ማስተር ፕላን ሲሰራ ማለት ነው። የኢንዱስትሪ ዞኑ
ሁኔታውን ግልጽ ለማድረግም ይላሉ፣ ከፋብሪካው የሚወጣው ቆሻሻ ወደ ሀይቁ አይገባም፣ ወደ ሀይቁ የሚገባው ከዝናብ የሚመጣው ውሃ ነው ሲሉ ይናገራሉ። እሱም ቢሆን ግን ለሀይቁ ስጋት ነው ይላሉ።
ግን ይሄ አመቱን ሙሉ ቢለቀቅ ማለት እንደዚህ ከቀጠለ ችግር ይኖራል የሚል ፍራቻ እኛም አለ። ግን ከሀዋሳ ዩኒቨርሲቲ ጋር ተነጋግረን ከሚመለከታቸው የከተማ አስተዳደርም ሌሎች ከፍተኛ የመንግስት ኃላፊዎችም ጋር ሆነን ሌላ አማራጭ ምንድን ነው ሊሆን የሚችለው፣ ይሄ ጊዜያዊ ሶሉሽን ነው እንጂ ቋሚ ሶሉሽን ሊሆን ስለማይችል ሌላ አማራጭ ምንድን ነው ሊሆን የሚችለው የሚለውን በአጭር ጊዜ ከሀዋሳ ዩኒቨርሲቲ ጋር እንደገና ልናጠና ነው።
በሀዋሳ ዩኒቨርሲቲ የባዮሎጂ ዲፓርትመንት ዲንና የስምጥ ሸለቆ ጥናት ማዕከል አስተባባሪው ዶክተር ግርማ ጥላሁን በዚህ ጉዳይ ላይ ሁኔታው የሚመለከታቸው በሙሉ የሀገር ሽማግሌዎችም ጭምር ከፓርኩ አስተዳደር ጋር መወያየታቸውን ይናገራሉ።
ተቋቋመው ፋብሪካ በሙሉ ከዛ ውስጥ የሚወጣው ጎርፍ ማስወገጃ ውስጥ ይገባል የሚለው ነገር እሱ አይደለም። አሁን የጎርፍ ውሃ ራሱ ከከተማውም ፋብሪካውም ካለበት ከዛም ሰፈር ከየትም ሰርፌስ ላይ ያለውን ማለት ነው የሚያመጣው ራሱ በምንም ታምር ትሪክ ተደርጎ ነው መድረስ መሄድ ያለበት። የፋብሪካው አካባቢ ያለው የተቆፈረው ውሃ በትልቅ ቮሊዩም እና ለሀይቁ በጣም በቀረበ መልክ ነው መጨረሻም ሄዶ ሪሊዝ ሲደረግ ትሪት የሚደረግበት ይሄ አለ አይደለ፣ አርቲፊሻል ዌትላንድ ሊሰራ በሚችልበት ደረጃ ላይ አይደለም ያለው። ኦልሞስት የመጨረሻው ፍሳሽ ሲሄድ ከሀይቁ ከመቶ ሜትር ያነሰ ነው የሚሆነው እና በዛ ቦታ ላይ ብዙም ነገር ሊሰራ አይችልም። ስለዚህ ያ ነገር ምን መሆን መቻል አለበት? ወደ ጎን ወዳለ ሌላ ቦታ ተወስዶ እዛ አካባቢ ትሪት ተደርጎ አርቲፊሻል ዌትላንድ ተሰርቶ መሆን መቻል አለበት ነው። ሌኩን ታርጌት ማድረግ የለበትም የሚል ነው። ይሄ መግባባት ማስረዳት የተቻለበት ሁኔታ ነው ያለው። እሱን ማድረግ በጣም ያስፈልጋል። ደግሞም ፌዞች አሉ። አሁን ፈርስት ፌዝ፣ ሰከንድ ፌዝ የሚሉት ከፋብሪካው ጋር የሚያያዙ ነገሮች በሙሉ ፋብሪካ ውስጥ ኮንቴይንድ መሆን መቻል አለባቸው። ኢቭን ይሄ ራን ኦፍ እንትን ይሄ ጎርፍ ምናምን የምንለው ቢቻል ደግሞ ወደ ፊት ሳይሆን ወደ ኋላ ያለ ዌትላንድ አለ ወደዛ ሄዶ ትሪት የሚደረግበት እንትን የሚልበት የሚፈስበት ነገር ወደፊት መመቻቸት መቻል አለበት የሚል ነው።
የኢንዱስትሪ ፓርኮቹ ዘርፍ ምክትል ኮሚሽነር አስተባባሪው ዶክተር በላቸው መኩሪያ ስጋቱ ከመረጃ ክፍተት የመጣ ነው እንጂ ሁሉም ነገር ከፕሮጀክቱ ጋር ታስቦበት እየተሰራ እንደሆነ ይናገራሉ።
ትልቅ 140 ሄክታር ማለት 1.4 ሚሊዮን ስኩዌር ሜትር የሸፈነ ፋሲሊቲ ነው ብዬሻለሁ። ረጅም የአስፋልት የኢንተርናል አስፋልት ሮድ አለው 24 ኪሎ ሜትር የሚሸፍን። በዚህ በተጨማሪ ደግሞ የጣራዎቹን ራሱ ስንወስድ አጠቃላይ የህንፃ ግንባታው 410,000 ስኩዌር ሜትር ነው እና ይሄ ሲታሰብ ያው ሬን ዎተር ሃርቨስቲንግ ሜካኒዝም ይኖራል የሚል ከመነሻውም አለ። ሬን ዎተር እንግዲህ ሃርቨስት የሚደረግበት አንደኛው ተቀብሎ ወደ መሬት እንዲገባ እና ሪጀነሬት እንዲያደርግ ግራውንድ ዎተሩን ማነው ሪፕሌኒሽ እንዲያደርግ ማድረጊያ መንገድ አለ። ሁለተኛው ደግሞ እንዳለ ንጹህውን የውን የዝናቡን ውሃ አጣርቅ ማነው ይዞ እንዲወጣ ማድረግ ማለት ነው። እና አሁን እኛ የተከተልነው ከመነሻውም ፕላኑ ላይ ያለው የዚህ የድሬኔጅ ሲስተሙን መዘርጋት ነበረ። ያው የግንባታው ሂደት አልቆ በዘጠኝ ወር ተጠናቆ ወደ ምርት ከገቡ በኋላ የመሆኑ ነገር ያው የፕራዮሪቲ ጉዳይ ነው። አስፋልቱንም ሁሉ የሚቀየርበት ነው። የመንገዶች ባለስልጣን ነው ከክልሉ መንግስት ጋር እየተባበረ እየሰራ ያለው እና ብዙ ነገሮች አለ። የበጀት ኢምፕሊኬሽን አለው። የውሳኔም ለምንም እንጂ ከመነሻ የታሰበበት ትልቅ የልማት ስራ ነው፣ የልማቱ አካል ነው።
ባለሙያዎቹ የስምጥ ሸለቆች ጉዳይ ከፍተኛ ጥናት ሊደረግባቸው የሚገባ አሳሳቢ የአገር ጉዳዮች ናቸው ብለው ያስረግጣሉ። ልማትን ብቻ ሳይሆን የተፈጥሮ ሀብትንም ከግምት ውስጥ መክተት የግድ ነው ይላሉ። ዶክተር ግርማ ይህንን ሀሳብ ያጠናክራሉ።
ይሄንን አይነት ነገር በረጅም በጥናት በተለይ የተለያዩ ባለሙያዎች መኖር አለባቸው። ባዮሎጂ ብቻ አይደለም አሁን መታየት ያለበት፣ ሶሻል አስፔክቱ፣ ኢኮኖሚካል አስፔክቱ፣ ሃይድሮሎጂው፣ ጂኦሎጂው እነኚህ መልቲ ዲሲፕሊነሪ የሆነ ምን እንትን መኖር መቻል አለበት። እኔ ብናገር የባዮሎጂውን ነው የምናገረው፣ የኢኮሎጂውን ነው የምናገረው። ተቀናይቶ ኢንቴግሬትድ የሆነ መልቲ ዲሲፕሊነሪ የሆነ ቲም ነው ነገሮቹን እንትን ማድረግ ያለው። ለዛ ነው በሐዋሳ ዩኒቨርሲቲ ቴማቲክ በሆነ መልቲ ዲሲፕሊነሪ በሆነ የተለያዩ ባለሙያዎችን ባቀፈ መልኩ ጥናት ተካሂዶ ነው ሁሉ ነገር መካሄድ መቻል ያለበት የሚል ነው። ሶሻል አስፔክቱ መታየት አለበት፣ ኢኮኖሚካል አስፔክቱ መታየት አለበት፣ ሃይድሮሎጂው መታየት አለበት፣ የኛም ኢኮሎጂው መታየት አለበት የሚል ነው። ይሄ ይቀረዋል ነው በቃ። እሱን ነው እንግዲህ በሐዋሳ ዩኒቨርሲቲ እየሰራን ያለ ነው። ማንም ልማትን እንትን የሚል የለም። በተፈለገው መልክ ከተማዎች እንዲያድጉ ይፈልጋል። አርባናይዜሽን፣ ኢንዱስትሪያላይዜሽን፣ ሁሉም ነገር ግን ምንድን ነው በአንድ የሙያ ዘርፍ ብቻ የሚሄድ አይደለም። የኢንጂነሪንግ ብቻ አይደለም። ብዙ ባለሙያዎች አሁን የኛ የጥናት ማዕከል ብዙ ባለሙያዎችን ሰብስቦ በማመካከር ዘላቂ የሆነ ሰስቴነብል የሆነ ዴቨሎፕመንት ማምጣት ይቻላል። ሁሉንም እንትን ያለው ኢኮኖሚስቱ መናገር መቻል አለበት። ኢንጂነሩ፣ ሃይድሮሎጂስቱ፣ ጂኦሎጂስቱ መናገር መቻል አለበት። በተለይ በስምጥ ሸለቆ ውስጥ ማለት ነው። በጣም ፍራጃይል የሆነ አካባቢ ስለሆነ ምክክር፣ ይሄ አለ አይደለ ፐብሊክ የሆነ ዲስከሽን በጣም ያስፈልጋል።
ዶክተር በላቸው በኢንዱስትሪ ፓርክ ውስጥ የሚገኙ አብዛኛው ፋብሪካዎች ስራ መጀመራቸውንና በትላንትና ዕለት ደግሞ ስራ መጀመራቸውን በማስመልከት በይፋ ተመርቆ መከፈቱን ገልጸዋል። አድማጮች፣ በዚህ ጉዳይ ላይ የተለያዩ ባለሙያዎችን ያሳተፈ ውይይት አዘጋጅተን በቀጣይ ይዘን ለመቅረብ ቃል እንገባለን።
ያደምጣችሁ ያላችሁት ካቢና ቪኦኤ ነው። ወደሚቀጥለው ዘገባችን ነው የምናልፈው። በደቡብ ሱዳን ሰላም ለማምጣት የሚደረገው ጥረት መፋጠን እንዳለበት የተባበሩት መንግስታት የስደተኞች ከፍተኛ ኮሚሽነር ተናገሩ። ዛሬ በአዲስ አበባ መግለጫ የሰጡት ኮሚሽነር ፊሊፓ ጋንዲ እንዳሉት የደቡብ ሱዳን ሁኔታ የሚያሳስብ ነው። እስክንድር ፍሬው ዝርዝር አለው።
የዓለም የስደተኞች ቀን በሚከበርበት በዚህ ሳምንት የተባበሩት መንግስታት የስደተኞች ጉዳይ ከፍተኛ ኮሚሽነር ፊሊፖ ግራንዲ ምስራቅ አፍሪካ ናቸው። ዋነኛ ትኩረታቸው ደግሞ በርስ በርስ ግጭት የምትታመሰው ደቡብ ሱዳን ሆናለች። ዓለም አቀፉን የስደተኞች ቀን በጋምቤላ ከሚገኙ የደቡብ ሱዳን ስደተኞች ጋር ያከበሩት ኮሚሽነሩ በደቡብ ሱዳንም ጉብኝት አድርገዋል። ዛሬ በአዲስ አበባ በሰጡት መግለጫም በአዲስቷ አፍሪካዊት ሀገር ያለው ሁኔታ አሳሳቢ መሆኑን ተናግረዋል።
I came to Gambela from ጁባ።
ወደ ጋምቤላ የመጣሁት ከጁባ ነው። በደቡብ ሱዳን 2 ቀናት ተኩል ካሳለፍኩ በኋላ ነው የመጣሁት እና በዚያ ያለው ሁኔታ በጣም የሚያስጨንቅ ነው። አሁንም ሰላም አልመጣም። ከ12 ሚሊዮን ደቡብ ሱዳናውያን 4 ሚሊዮን ወይም 1/3 የሚሆኑት ወይ ከሀገራቸው ውጪ ተሰደዋል ወይ በዚያው በሀገራቸው ተፈናቅለዋል። እናም ሊወሰድ የሚገባው እርምጃና ሰላም ለማምጣት የሚደረገው ጥረት ሊጣደፍ እንደሚገባው ከፍተኛ ኮሚሽነሩ አሳስበዋል።
I wanted to flag how acute and urgent is the crisis, how important it is to redouble the efforts to make peace in South Sudan.
በደቡብ ሱዳን ያለው ቀውስ ጉዳይ እንዴት አጣዳፊና አስቸኳይ እንደሆነ ማስመር ፈልጋለሁ። በደቡብ ሱዳን ሰላም ለማምጣት የሚደረገውን ጥረት እንዴት ማሳደግ እንደሚያስፈልግ፣ ሰላም ከማምጣት አንጻር አመራሮቹ ኃላፊነት የተሞላበትን መንገድ እንዲመርጡ ማሳመን እንደሚገባ፣ ልዩነቶችንና ክፍፍሎችን በመቋቋምና ኃላፊነት የሆነ ሂደት በመምራት
overcoming differences and divisions
በደቡብ ሱዳን ሰላም ለማምጣት እስካሁን ከተደረገው ጥረት በተጨማሪ ምን ሊደረግ እንደሚችል የተጠየቁት ኮሚሽነሩ ያ ጥረት መፋጠን እንዳለበት ነው ያብራሩት።
The leadership of South Sudan need to step up its efforts
የደቡብ ሱዳን አመራር አስተታፊ ወደ ሆነ የሰላም ሂደት የሚያደርገውን ጥረት ማፋጠን አለበት። እነዚህ ጥረቶች ምን እንደሆኑ እናውቃለን። ብሔራዊ ውይይት በመጨረሻም ለምርጫ የሚደረግ ዝግጅት እንደዚሁም የተለያዩ ቡድኖችን መድረስና ማሳተፍ ፕሬዝዳንት ሳልቫኪር አስተታፊ የሆነ የሰላም ጥረት እንደሚያደርጉ ነግረውኛል። አስተታፊ ማለት በእውነትም አስተታፊ ማለት እንደሚሆን ተስፋ አድርጋለሁ። በግጭቱ ተሳታፊ የሆኑና የሚያገባቸው ወገኖች በሙሉ እንደሚሳተፉ። ከዚህ ውጭ እንደምታውቁት ይህ የኔ ስራ አይደለም። እኔ የሰባይ እርዳታ ሰው ነኝ። ሰዎች በዚያ አቅጣጫ እንዲሄዱ ግን ማበረታታት እችላለሁ።
I am a humanitarian actor.
የተባበሩት መንግስታት የስደተኞች ጉዳይ ከፍተኛ ኮሚሽነር ፊሊፖ ግራንዲ በአዲስ አበባ ቆይታቸው ከአፍሪካ ህብረት ባለስልጣናት እንደዚሁም ከኢትዮጵያ ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ ጋር ተወያይተዋል። በኢትዮጵያ 840 ሺህ የጎረቤት ሀገራት ስደተኞች ይገኛሉ። የደቡብ ሱዳንና የኢትዮጵያ ጉብኝታቸውን ዛሬ ያጠናቀቁት ኮሚሽነሩ ወደ ሌላዋ የስደተኞች አስተናጋጅ ሀገር ዩጋንዳ አመርተዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
የምትከታተሉት የአሜሪካ ድምጽ ሬዲዮ ጣቢያ ነው። ጋቢና ቪኦኤ ይቀጥላል። እንዲህ ያለን ጫፍ ላይ ልንደርስ አንድ ዘገባ ይቀረናል። በቅርቡ ለእይታ የሚበቃ ፊልም አዘጋጆች የዛሬ የጋቢና እንግዶቻችን ይሆናሉ። ከሲያትል ዋሽንግተን ነው የምናሳፍራቸው። በርካታ ወጣቶች በመሪነት የተሳተፉበትና ከሌሎችም ጋር ትብብር የፈጠሩበት ያልፋል This Shall Pass ፊልም አዘጋጆችን ሱራፌል ሽፈራው ዲጄ ፋቱ በሲያትል አነጋግሯቸዋል። መሪ ተዋናዩ ብሩክ አልቃደር ስለ ፊልሙ እንዲህ ይላል።
ስሙ This Shall Pass ወይንም በአማርኛ ያልፋል የሚል ሙቪ ነው። እስከዛሬ ድረስ ከሰሯቸው ነገሮች ውስጥ በጣም ትልቅ ደረጃ የሚሰጠው ፕሮጀክት ነው። ለምን ብትለኝ ብዙ እውነታን ያዘለ ፊልም ነው። ታሪኩ የሚያጠነጥነው በማደጎ አሜሪካ ድረስ የመጣ ልጅ የሚኖረውን የህይወት ሁኔታ የህይወት ውጣ ውረድ ነው ብዙ የሚያሳየው ማለት ነው። ታሪኩን ትንሽ ብነግርህ ለማደጎ ተሰጥቶ እዚህ ይመጣል። 8 ዓመቱ ነው ሲመጣ። ያሳደጉ ቤተሰቦቹ እናትየው ከተወሰነ ጊዜ በኋላ ትሞታለች እና በዛ ውጥረት መሀል ላይ አባትየው አዳፕት ያደረጉ አባትየው አሮኖ በአማርኛ መለስቴሽን ምን እንደሆነ ይወት ያ ይደፈራል። ጠጥቶ በጣም ጠጥቶ የሚስቱ መሞት በጣም ዲፕረስድ ሆኖ በዛ ሰዓት ላይ የሚያደርገው አክሽን።
እኔ ሰለሞን ፈቃደ እባላለሁ። የዚስ ሻል ፓስ ፊልም ፕሮዲውሰር ነኝ ወይም ያልፋል። ይሄኛውም ፊልም ከመቅረጻችን በፊት ከዚህ በፊት አንድ ከዜማ ፕሮዳክሽን ጋር አብረን የሰራነው ፊልም ነበረ። ዚስ ሻል ፓስን ስንቀርጽ ግን በራሳችን ፕሮዳክሽን በራሳችን ክሩን የቀረጽ ነው። አዲስ ፕሮዳክሽን ነው። ዲስ ሻል ፓስ ትልቅ ባጀት የወጣበት ፊልም ነው። ስራ ላይ አሁን እየጨረስን ያለ ነው። በቅርብ ሪሊዝ እናደርጋለን ብዬ ገምታለሁ። ትልቅ ፕሮዳክሽን ነው። ትልቅ ፕሮዳክሽን መሆኑ ሳይሆን ስራው ወደ 28 ክሩ ነበር በየቀኑ የሚሰራ እና ፋሲሊቲው በጣም የተሟላ ነው። ከ28 ውስጥ አራት ብቻ ነን አበሾቹ፣ እኔ በመት ካሜራማኑና አክተሩ እና ሌላ አንድ ሰው ነበር እንዲረዳን። ኮንትራክቱን ሲወስዱ እኔና በመት ከዚህ በፊት እንደሰራን እዚህ ከዜማ ፕሮዳክሽን ጋራ ፍጅብን ጊዜ 3 ወር ነበር። 3 ወር ስለፈጀብን እንግዲህ የ6 ወር አርጌ ነበር የገመት። ግን ስንመጣና ስንደራደር በአንድ ወር ውስጥ እንደሚያልቅ ነው የተነጋገርነው። እና አላለም በጣም ኤክሳይትድ ሆነን ከሰዎቹ ጋራ ስንሰራ ከፈረንጆቹ ጋራ በጣም ዌል ኦርጋናይዝድ ናቸው። የሚሰራውን ያውቁታል። እኛ ከነሱ ጋር በመስራታችን ብዙ ነገር ተማርን። ከእንግዲህ እኔ ፊልም ስራ ብትለኝ በእምነት ምን ይሞን ነው ያው ከዜማ ፕሮዳክሽን ጋር እንደሰራ ነው አይሆንም። ኮምፕሊትሊ ኢትስ ዲፈረንት። በቃ ክሩ ፓንቹዋል ነው። ታይማቸውን፣ የስራ ጥረታቸው፣ ሰዓታቸው፣ የላይቲንግ ሴታፑ፣ ኤፊሽንሲ በአንድ ወር ያልቃል ያልነውም በሀያ ምናምን ቀን ውስጥ ነው የጨረስነው። እኔ ደስተኛ ነኝ። ቢካዝ ያው ትምህርት ቤት ስትሄድ ገንዘብ ከፍለህ የምትማረው እውቀት ለመሰብሰብ ነው። ግን ይሄኛውን ደግሞ ገንዘባችንን አውጥተን ደግሞ በአጭር ጊዜ ውስጥ እንዴት ኦርጋናይዝድ እንደሚደረግ እንዴት ማኔጅ እንደሚደረግ መማሬን እኔ በጣም ወድጄዋለሁ።
እሱ ራሱ ትምህርት ቤት ነው።
አዎ እሱ ትምህርት ቤት ነው ራሱ በራሱ።
ይሄ አሁን ለወደፊት ስራ ላይ ምን ለውጥ ያመጣል?
ለወደፊት ስራችን ላይ ለውጥ ያመጣል የምለው ትንሽ አፕግሬድ አድርገነዋል ከአሉት ከውጭ ፊልም ኢንዱስትሪዎች ጋር በጣም ሃይ ባጀት ካልሆኑ ፊልሞች ጋር ለመወዳደር አላለም። ጥሩ ፒክቸር፣ ጥሩ ሳውንድ፣ ጥሩ ስክሪፕት ያለው ሙቪ ለመስራት ነው ሐሳባችን። ዝም ብለን በዛው ስታንዳርድ ለመቆየት አንፈልግም።
ስሜ በእምነት ታደለሽ ወሽ ይባላል። ሲያትል ዋሽንግተን ከተማ ውስጥ ነው የምኖረው። ያጠናሁትም ሲኒማቶግራፊ ነው። በዚህኛው ፕሮጀክት ደግሞ የሰራሁት ሲኒማቶግራፊ ሆኜ ነው ማለት ነው።
እስቲ ስለ ሲኒማቶግራፊ
ንገረኝ። ሲኒማቶግራፊ ሜቢ እንጃ ቪዥዋል ላይ የምናያቸው ነገሮች ማለት ነው። ፊልም ሲሰራ የምናያቸው ቶክን አባውት ላይቲንግ፣ ኮምፖዚሽን፣ ካሜራ ሪዞሉሽን፣ በቃ እነዚህ የምናያቸው ነገሮች ቪዥዋል አስፔክቱ ኢንቻርጅ ሆኖ ከዳይሬክተሩ ስር ሆኖ የዳይሬክተሩን አይዲያ ወደ ፊልም የሚቀይር ሰው እንደዛ ነው ብዬ አስባለሁ።
ወጣት ነው ገና ሊጠበቅ ነው። ምንድን ነው እንደዚህ ወደዚህ እንድትገባ የገፋፋው?
እኔ መጀመሪያ ሲኒማቶግራፈር መሆን ማስቤ አልነበረም። ኮሌጅ ስጀምር ዌብ ዲዛይነር ነበር የጀመርኩት። ከዛ በኋላ ለምድል ያው እዛ ዌብ ዲዛይኒንግ ኮርስን እየወሰድን ፎቶግራፊ ክላስ መውሰድ ነበር። ሶ ፎቶግራፊ ክላስ እያለሁ በጣም 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 እንትኑን ተውኩት። ኦልሞስት ማለት ይችላል ዌብ ዲዛይን ትቼ ወደ ፎቶግራፊ ገባሁ። አዎ በጣም ተሰበይ ነበር እና እዛ ውስጥ ገብቼ የሰራው ምናምን ያው ካሜራን ፐርቼስ አድርጌ እንትን እያየሁ በብዙ ነገር ዩቲዩብ ላይ ነበር የተማርኩት። እንትን ፎቶሾፕ ብትል እንደዚህ እንደዚህ ኤዲቲንግ ሶፍትዌሮች ማለት እና እንደዛ እንደዚህ እንደ ድንገት ወደ ቪዲዮ ማዘንበል ጀመርኩ። እንደዛ ያደረግን ወይ ኤዲቲንግ ክላስ ጀመርኩ ማለት ነው። የፋይናል ከት
አሁን በቅርቡ ነው የሚወጣው አዲሱ ፊልም ነገርኝ። በዛ ላይ ምን አገኘ? ምን እንዴት ነበር ጉዞ?
ይሄኛው ለኔ ሶስተኛ ፕሮጀክት የሚሆነውና ከአንደኛው ብዙ ተምሬያለሁ። ደግሞ ከሁለተኛውም ደግሞ ከአንደኛው የተማርኩትን አፕላይ አድርጌ ደግሞ ተምሬያለሁ ብዙ። ይሄኛው ሶስተኛው ደግሞ እስካሁን ከተማርኳቸው በጣም ትልቅ ነገር የተማርኩበት ነው። በጣም ደግሞ ቻሌንጂንግ ነበር። Broadcasting the facts on wax, survivors of the fittest, so I make hard tracks. Contributing knowledge for what your brain lacks. Cutting through the jungle like minute extreme tracks. Yeah, from Nazareth to Shashamani, got his dying army shooting the sheriff like Bob Marley. Ja, by my side so you can't harm me. I bomb thee with heavy lyrics and I do it calmly. Welcome to the land of Atum and Lalibela. The perfect weather, it's my homie, nothing better. I wrote this letter to Ethiopia forever. The new world order, trying to get the cheddar. DJ, what did you say? What did I say? What did I
ሰባዎቹና ስልሳዎቹ በሂፕሆፕ እናመሰግናለን። ዲጄ በራፕቻውን በለ እንዴ ያመሰግነን ዲጄ ፋትሱ እናመሰግናለን። ሞክቢል ያበሮ ዝግጅታችንን አቀነባብሯል። መልካም ምሽት እያለን ተሰናበታለን።
በላይ በታች በግራቀኝ ተቃኝ አንተ ተጥሮ በደስታ ያሳቀኝ አስደንቆኝ ከዚህ ሁሉ ያራቀኝ ማንነቴን ይደብቀኝ በቃኝ በቃኝ ስለማላቀው ሚያጨናነቀኝ ሚያራቀቀኝ ወገን ስማ ለአገሩ ታማኝ ስለአገሬ የሚያሳውቀኝ እሱ ነው የሚጠቅመኝ ስማ